የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን በ2015 ዓመተ ምህረት በከፍተኛ ደረጃ በተካሄደ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ የሚያስችል አዲስ የተኩስ አቁም ውል ተፈራርመዋል። ቀደም ያሉት ስምምነቶች ባይጸኑም ይሄኛው ዘላቂ ይሆን? የአሜሪካ ድምጿ ጂል ክሬግ ተንታኞችን በማነጋገር ያገኘችውን ምላሽ በቀጣዩ ዘገባ አካታለች። አዲስ አበባ ያቀርበዋል።
ውዝግብ ባልተለያት ደቡብ ሱዳን ለገና በዓል ዋዜማ ከነገ ወዲያ እሁድ መሆኑ ነው የተኩስ አቁም ስምምነቱ ስራ ላይ ይውላል። ትናንት አሙስ ማምሻው ላይ አዲስ አበባ ኢትዮጵያ ውስጥ የደቡብ ሱዳን መንግስት ሽምቅ ተዋጊዎችና ሌሎች ጉዳዮች የሚመለከታቸው በተገኙበት የተኩስ አቁም ስምምነት መፈረሙን ታውቋል። ዓለም አቀፉ የቀውስ አስወጋጅ ቡድን ተንታኝ ካሲ ኮፕላን ለተናገሩት ሁለቱም መንግስቱም ሆነ ከፍተኛው ተቃዋሚ ቡድን በረቂቁ ላይ ቀላል ያልሆነ ፈተና ደቅነውና ስጋት ፈጥረው ስለነበር ይህ ስምምነት እውን ይፈረም ይሆን የሚል ከፍተኛ ጥርጣሬ ነበር። እናም ሁለቱም ስጋቶች ማካተት ተችሏል። የዩናይትድ ስቴትስ የሰላም ኢንስቲትዩት ተጋባዥ ተመራማሪ አሊ ቨጂ በተናገሩት ቃል እንደ አውሮፓ አቆጣጠር ከ2014 ዓመተ ምህረት ጀምሮ ብዙ የተኩስ አቁም ስምምነቶች እንደነበሩ አመልክተው ይሁንና አሉ ሶስት ፈተናዎች ገጥሟቸዋል። ለስምምነቱ ተገዢ የመሆን እውነተኛነቱን የማጣራትና ግጭቶችን የማርገብ ብቃት ናቸው።
The most important of those problems is political commitments. Are the groups that are involved actually committed? So when they say
ከሁሉም ችግሮች ወይም ፈተናዎች ትልቁና ዋናው ተቃሚ ነገር ለፖለቲካው ታማኝ መሆን ጉዳይ ነው። በስምምነት ውስጥ የተካተቱት አካላት እውን ቃላቸውን ይጠብቃሉ? ዋናው ነገር ይሄ ነው።
አህመድ ሶሊማን በቻታም ሃውስ የአፍሪካ ፕሮግራም ተባባሪ ተመራማሪ ናቸው። ስምምነቱ ተግባራዊ ይሆን ዘንድ የደቡብ ሱዳን ጉረቤቶች ለስምምነቱ ዋስትና ሊሰጡ ይገባል ባይ ናቸው።
The guarantors of this are going to be the neighbors, the IGAD countries, Uganda, Sudan, Ethiopia, Kenya, others.
የዚህ ስምምነት ዋስትና ሰጪዎች ጉረቤታሞቹ የኢጋድ አገሮች ናቸው። ዩጋንዳ፣ ሱዳን፣ ኢትዮጵያ፣ ኬንያ እና ሌሎችም። እነዚህ ሀገሮች ስምምነቱን መጣስ ያስቀጣል ወይም ተጠያቂ ያደርጋል፣ ውሉን በሚጥሱት ላይ ደግሞ ኢጋድ እርምጃ ይወስዳል ካላሉ ስብሰባው በመጪው ጥር እንደገና ሲካሄድ አዎንታዊ ተስፋ ይኖራል ብዬ ማሰብ ያስቸግረኛል።
በደቡብ ሱዳኑ ግጭት በብዙ ሺዎች የሚቆጠር ሕዝብ ሕይወቱን አጥቷል። ከ2 ሚሊዮን የሚበልጡ ደግሞ ግጭቱ ከተቀሰቀሰበት ከታህሳስ 2013 እንደ አውሮፓ ዘመን አቆጣጠር ወዲህ ቤት ንብረታቸውን እየጣሉ ተሰደዋል።